የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ያስኩት የመብረሪያ ፈቃድ እስኪያልቅ ድረስ ማለትም ተጨማሪ 5 ዓመት መብረር ሲችል፣ ነገር ግን በአንዳንድ ምክንያቶች አየር መንገድ ውስጥ በተፈጠሩ ሁኔታዎች ስራውን አቁሜ ጡረታዬ እንዲከበርልኝ አድርጌ አሁን የሚገኘው በጡረታ ላይ ነው።
በማላውቀው ምክንያት 777 እና 787 አበረሩ። እንደ አውሮፓ አቆጣጠር ጥቅምት 15 ተመድቤ ነበር ለትምህርት ወደ ሲያትል እንዲሄድ። ግን 20 ቀን ያህል ሲቀረው አንዷ ጸሐፊ ደውላ ትሬኒንግ ተሰሩ ይባላል ቢሮ ሂጅ ስጠይቅ ግዴታ የለብንም የማስተማር በሚል ያተሰረዘ ፖይንቱ 777 እና 787 አልበረርኩም ለማለት ነው።
73 ዓመቱን አንጋፋ ድርጅት ይዞታ የረጅም ዓመታት ጉዞውን የስኬቱን ምስጢሮችና ፈተናዎቹን በስፋት በሚቀኝ ተከታታይ ቅንብር
ካፕቴን ብርሃኑ ወልደ ስላሴና ካፕቴን አንተ ሁነኝ ሞገስ ናቸው የሰማችኋቸው።
በአረንጓዴ ቢጫና ቀይ መታወቂያው የኢትዮጵያ ኢትዮጵያን የሚለው ልዩ መጠሪያው ነው የኢትዮጵያ አየር መንገድ። ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር? አቶ ጌታቸው
ተስፋ ነበረ። ምንድን ነው ተስፋው መሰለ? ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳ ነው እነሱም የሚሉትን ነጻነት በኃይል እንደማያገኙ፣ እኛም ደግሞ ቀድሞ በነበረው ሁኔታ የኤርትራን እንትን መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርሶ ነበር። እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው።
በወታደራዊ ደርግ ስርዓት የነበረው የደህንነት አሰራር ምን ይመስል ነበር በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለሥልጣን ጋር የተጀመረ የራዲዮ መጽሔት ወግ
በምሽቱ ቅንብሩም እርሱን የተከተለውን የኢህአዴግንና በሽግግር ላይ ያለው አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች ይዞታና ቀጣይ ገጾች ምልከት ወደሚያደርገው ይሸጋገራል።
ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም ለዝግጅቱ ውበትና ለዛ ብቻ ሳይሆን ያለ እነርሱ መጽሔት አይሸትም እና የምሽቱን ባለተራዎች መርጠናል።
እጅጉን እንደምንሰነበታችሁ ክብራትና ክብራን አድማጮች፣ የረፍት ጊዜያችሁ ከራዲዮ መጽሔት ጋር አዝናኝ እንደሚሆን ተስፋ እናደርጋለን።
እናም ከዛሬ ጥር 5 ቀን 2011 ዓ.ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ አቀናባሪያችን ብርሃን ኃይሉን ይዘን የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበ እና
እኔም አሉላ ከበደ እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን።
ቀዳሚው የዓለም ዜና ነው፣
እንዳትሄዱ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ትላንት ከሻምቡ ወደ ነቀምቴ ከተማ ሲጓዝ የነበረ የሕዝብ ማመላለሻ አውቶቡስ ተገልብጦ የ17 ሰዎች ሕይወት ማለፉን የሆሮ ጉድሩ ወለጋ ኮሚኒኬሽን ጽፈት ቤት ገልጿል። የጽፈት ቤቱ ኃላፊ አቶ ደሳለኝ ተረፈ ለቪኦኤ እንዳሉት አደጋው የደረሰው አውቶቡሱ ከ50 በላይ ሰዎችን አሳፍሮ ካራ የተባለ የምስራቅና ሆሮ ጉድሩ ወለጋ አዋሳኝ ቦታ ላይ ሲደርስ ነው። የአደጋው መንስኤ እየተጣራ ቢሆንም ተሽከርካሪው የአገልግሎት ጊዜው ያለፈበትና የቴክኒክ ችግርም የነበረበት ነው ተብሏል። በአደጋው ሹፌሩና ረዳቱን ጨምሮ 17 ሰዎች ሲሞቱ አደጋው በደረሰበት አካባቢ የነበሩ ሰዎችም ሕይወት አልፏል ተብሏል። የተጎጂዎች አስከሬን በቤተሰብ መወሰዱን የተናገሩት አቶ ደሳለኝ ብዙ ሰዎችም ቆስለው በነቀምቴ እንዲሁም አካባቢው ላይ በሚገኙ ሆስፒታሎች እየታከሙ ነው ብለዋል። ዘጋቢያችን ናኮር መልካ ነው ዜናውን ከነቀምቴ ያደረሰን። ከጅቡቲ ወደ አዲስ አበባ የሚወስደው መንገድ አዋሽ አካባቢ መዘጋቱ ተገልጿል። ከ90% በላይ የሀገሪቱ ገቢና ወጪ ንግድ መተላለፊያ የሆነው ይህ መስመር የተዘጋበትን ምክንያት በተመለከተ የተለያዩ ምክንያቶች ቢነገሩም አፋርና ኢሳ ከተጋጩባቸው 3 ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነው የሚሉ እንዳሉ ነዋሪዎች ይናገራሉ። በሌላ አካባቢ አፋሮች ላይ ጥቃት ስለተፈጸመ ነው የሚሉም አሉ። በመቶዎች የሚቆጠሩ መኪኖች አዋሽ ኬላ አካባቢ ቆመው እንደሚገኙ በስፍራው ከሚገኙ ሰዎች ማረጋገጥ ተችሏል። አዲስ ቸኮል ዝርዝሩ ልኳል።
በአፋር ክልል ያለው ሀገር አቋራጭ መንገድ ተዘግቶ የወጭና ገቢ ጭነት የሚያጓጉዙ ተሽከርካሪዎች እንዲሁም ከምስራቅ ኢትዮጵያ ወደ አዲስ አበባ ከአዲስ አበባ ወደ ምስራቅ ኢትዮጵያና ከትግራይ ወደ መሀል ሀገር የተጓዙ የነበሩ ተሽከርካሪዎች መቆማቸውን ተጓዦች ለአሜሪካ ድምጽ አስታውቀዋል። አቶ አንዱ ዓለም የተባሉ የድሬዳዋ ገቢዎችና ጉምሩክ ሰራተኛ የሚሄዱበት መኪና አፋር ክልል ኬላ ላይ ከአራት ሰዓት ጀምሮ እንደቆመ ነው ይላሉ።
አዋሻ ወደ አፋር መገንጠያ መስቀለኛው መንገድ ለቸ መጥቷ መንገድ እዛ ጅጋ ነው የቆመ ነው። አራት ሰዓት አካባቢ ነው የቆመ ነው። ለዘነሹ መቶ መኪና ይሆናል። ወደ ስፒድ መቁጠር አይቻልም። እኛ መጅብ ከመጀመሪያዎቹ ወደ 10 ማራብና መኪኖች ማhallም ወደፊት ብዙ መኪና ጫፉ ጋር ድራድር ብዙ ነው። እኛም ለገጠለው ደግሞ ወደ አፋር ሎጊያ ብዙ የቆመ መኪና አለ።
መንገዱን የዘጉት አፋሮች እንደሆኑ ቢነገርም ይሄን የሚያስተባብረው አካል ማንነት ግን ማወቅ አልቻልንም። በተጓዦች ላይ የሰባዊ ጥቃት እንዳልተፈጸመ ተጓዦች ይገልጻሉ። ሆኖም ከአካባቢ ሙቀት ከፍተኛነት ጋር በተያያዘ በተለይ ሴቶችና ህጻናት እንግልት እንደደረሰባቸው ነው የሚነገረው። የምስራቅ ኢትዮጵያ ተጓዦችና የሀገሪቱ ገቢ ምርቶችን የያዙ በመቶዎች የሚቆጠሩ የጭነት ማመላለሻ ተሽከርካሪዎች በቆሙበት አዋሽ ኬላ አካባቢ መጀመሪያ ላይ ሁሉ መደብሮች ተዘግተው የነበረ ቢሆንም ሙቀት እየጨመረ ሲሄድ ግን መደብሮች ተከፍተው ተጓዦች ምግብና ውሃ እየገዙ እንዲጠቀሙ መፈቀዱን ነግረውናል። መንገድ ለመዝጋት መንስኤው በአፋር ክልል የሚገኙትና አብዛኛው ነዋሪዎቻቸው ኢሳ ሶማሌዎች የሆኑባቸው ሶስት ቀበሌዎች ከሶስት ዓመት በፊት ወደ ሶማሌ ክልል እንቀላቀል የሚል ጥያቄ ማንሳታቸውን ተከትሎ የሆነ ነው። በወቅቱ በአካባቢው ደም አፋሳሽ ግጭት እንደነበረ በተለያዩ መገናኛ ብዙሃን ሲዘገብ ነበር። አፋሮች ሶስቱ ቀበሌዎች ሶማሌነታቸው ታውቆ ላለፉት 4 ዓመታት በአፋር ክልል ስር ራሳቸውን በራሳቸው እያስተዳደሩ ነው ቢሉም የኢሳ ሶማሌዎች ግን የሶማሌ ክልልን እንቀላቀል መጀመሪያውንም በአፋር ክልል ሲሆን ነው ተገቢ አይደለም ይላሉ። የፌደራል መንግስት ግጭቱን ለማርገብ የአፋር ክልል ልዩ ኃይል ከነኚህ ሶስት ቀበሌዎች እንዲወጣ መወሰኑ የችግሩ መንስኤ እንደሆነ ነው የሚናገረው። የመንገድ መዝጋት አድማውን የሚደግፈው የአፋር ክልል ተወላጁ አቶ መሐመድ ሙመድ የአፋር ልዩ ኃይል ከራሱ ክልል እንዲወጣ መወሰኑ ክልሉ የአፋር አይደለም ከማለት የተለየ አይደለም ይላል።
ይሄ እኮ የአፋር ክልል ነው፣ የአፋር ፖሊስ ነው፣ ሰላም አስከባሪ ነው፣ ከነሱ ጋር የኖረ እኮ ነው፣ አብሮ የነበረ የኖረ እኮ ነው። የአፋርን ባንዲራ ሲያቃጥል ነው እንጂ ግጭት የተነሳ እነሱ ጋር ያለ ፖሊስ እኮ ነው፣ እነሱን ሲጠብቅ የነበረ ነው እንጂ ሌላ ነገር አይደለም ለማለት ያክል ነው። አሁን ልዩ ኃይል በመውጣት አንደኛ ክልላችን የኛ እንዳልሆነ ያሳየናል። የኛ በሀገራችን በመሬታችን ላይ መጥቶ ሰፍሮ እንደ ማንኛውም ኢትዮጵያዊ መኖር ትችላለህ፣ የፈለግከውን ሀብት ማፍራት ትችላለህ። ቦታው ግን ይዞታው ግን የአፋር ነው ነው።
የአፋር ክልል ልዩ ኃይሎች የግጭቱ መነሻ ከሆነው ከገዳማይቱ ወጥቶ በርታ ወደ ተባለች አጎራባች ቀበሌ እንደሄደ የአይን እማኞች ገልጸዋል። አፋሮች እዚህ ያለቆሙ ተጓዦች ድምጻችን ይሰማ የሚሉ ወረቀቶችን እያደሉ እንደነበር ሰምተናል። አቶ መሐመድም ሆኑ ሌላኛው አስተያየት ሰጫችን አቶ ከድር የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች እንዲመለስ ከተደረገ ወዲያውኑ የመንገድ መዝጋት አድማው እንደሚያቆሙ ይናገራሉ። በጉዳዩ ላይ መከላከያና የአፋር ክልል መንግስትን አስተያየት ለማካተት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አድማጮች፣ አሁን በደረሰን ዜና አዋሽ ላይ የታገቱት መንገደኞች እዚያው ማደራቸው የማይቀር ይመስላል። በአሁኑ ሰዓት ለሕፃናትና ሴቶች ማደሪያ ምንጣፍ እየታደለ ነው ተብሏል። ነገም ሁኔታውን እንከታተላለን። በቄለም ወለጋና ምዕራብ ወለጋ ዞኖች የመንግሥትና የግል ባንኮች በታጠቀ ኃይል መዘረፋቸውንና አራት የባንክ ሠራተኞች መታገታቸውን ናኮር መልካ ከነቀምቴ አድርሶናል። ትናንት ከቀኑ 5 ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባሮቢ፣ ጫንቃ፣ ቄቤና መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማ ዱፌራ የተባሉ የዓይን እማኝ ተናግረዋል። እነዚህ የታጠቁ ኃይሎች በኦነግ ስም የሚንቀሳቀሱ እንዳሉበት አቶ ቢሊሱማ ተናግረዋል። በገባሮቢ ከተማ 18 የሚሆኑ እነዚህ ታጣቂዎች ገንዘቡን በኩንታል ጭነው እንደሄዱም አስረድተዋል። ታጣቂዎቹ በዚሁ የንግድ ባንክና ኦሮሚያ ኅብረት ሥራ ባንክ ሥራ አስኪያጆችና ገንዘብ ያዦችን በአጠቃላይ 4 ሰዎች አግተው በመኪና ይዘው ሄደዋል ተብሏል። የቄለም ወለጋ ጸጥታ ጽሕፈት ቤት ኃላፊ ስለ ጉዳዩ ተጠይቀው ባንኮች መዘረፋቸውን እንደሚያውቁ፣ ለሥራ ጉዳይ ከአካባቢው በመራቃቸው ግን የተሟላ መረጃ እንደሌላቸው ተናግረዋል። በተመሳሳይ ሁኔታ በምዕራብ ወለጋ ዞንም ባንኮች መዘረፋቸውንና የመንግሥት መሥሪያ ቤቶች መውደማቸውን የዞኑ ዋና አስተዳዳሪ አቶ ገመችስ ተመስገን ለቪኦኤ ተናግረዋል። እሳቸው እንዳሉት ማንነቱ ያልታወቀ የታጠቀ ኃይል በ6 ወረዳዎች በ10 ባንኮችና 1 የብድርና ቁጠባ ተቋም ላይ ትናንት ከቀኑ 10 ሰዓት በኋላ ዘረፋ ፈጽሟል። በአራት ወረዳዎች የሚገኙ 37 የመንግስት ተቋማትን በእሳት አቃጥሏልም ተብሏል። መንግስት ሁኔታውን ለመቆጣጠርና የንጹሃን ዜጎችን ህይወት አደጋ ላይ እንዳይወድቅ ጥንቃቄ ያደረገ ተጠርጣሪዎችን በመያዝ ላይ ነው ያሉት አስተዳዳሪው፣ ዛሬና ትናንት በቤጊ ወረዳ በሄሊኮፕተር ጥቃት ተፈጽሟል ተብሎ በማህበራዊ ድረገጽ ላይ የሚወራው መሰረት የሌለው ዜና ነው ብለዋል። መከላከያ ኃይሉ ከታጠቀ ኃይል ጋር የተኩስ ልውውጥ እያደረገ መሆኑን ግን አልካዱም። የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ትላንት ከቪኦኤ ጋር በነበራቸው ቆይታ በክልሉ እየተከሰቱ ለሚገኙ የሰላም እጦትና አለመረጋጋት ኦነግን ተወቃሽ አድርገዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ በበኩላቸው በምዕራብ ኦሮሚያ እየተከሰተ ካለው የባንክ ዝርፊያ የኦነግ ታጣቂዎች እጅ አለበት ብዬ አላምንም፣ የስም ማጥፋት ካልሆነ በስተቀር ብለዋል። ኦነግ አሁንም ቢሆን ከመንግስት ጋር በአስመራ የደረሰው ስምምነት ተግባራዊ እንዲሆንና ለሰላም መስፈን ከመንግስት ጋር ለመስራት ዝግጁ እንደሆነ ለአሜሪካ ድምፅ ተናግሯል። በተመሳሳይ ሁኔታ በምዕራብ ወለጋ ኢናንጎና ጉሊሶ ወረዳዎችም ባንኮች መዘረፋቸውን የዞኑ የጸጥታ ጽህፈት ቤት ገልጿል። የተወሰደው የገንዘብ መጠን ግን ለጊዜው አለመታወቁንና ዘራፊዎቹ የታጠቁ ግለሰቦች ናቸው ከማለት ውጪ ማንነታቸውን ከመግለጽ ተቆጥቧል። በኢናንጎ ከተፈጸመው ባንክ ዝርፊያ በተጨማሪ የሌሎ አሳቢ ወረዳ አስተዳደር፣ የኦሮሞ ዲሞክራቲክ ፓርቲና ግብርና ጽህፈት ቤቶች በእሳት መቃጠላቸውን የወረዳው አስተዳዳሪ አቶ ጅሬኛ መላኩ ለቪኦኤ ተናግረዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ በምዕራብ ኦሮሚያ የሚንቀሳቀሰው የኦነግ ታጣቂ ቡድን የባንክ ዝርፊያ እንደፈጸመ የሚነገረው እንዲሁም የኦነግን ስም ለማጥፋት ካልሆነ በስተቀር ከእውነት የራቀ ነው ብለዋል። ኦነግ ከመንግስት ጋር አስመራ ላይ የደረሰው የሰላም ስምምነት ተግባራዊ እንዲሆንና አሁንም ከመንግስት ጋር አብሮ ለመስራት ዝግጁ መሆናቸውን ገልጸዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ የኦሮሚያ ክልላዊ መንግስትን ኮሚኒኬሽን ጉዳዮች ኃላፊ ለማግኘት የተደረገ ጥረት ለዛሬ አልተሳካም። የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ በዚሁ ሳምንት ለቪኦኤ ከሳቸውና ከኦነግ ቃል አቀባይ ጋር ባደረገው በምዕራብ ኦሮሚያ ለሚታየው አለመረጋጋትና ህገወጥ እንቅስቃሴዎች ኦነግን ተጠያቂ እንደሚያደርጉ መግለጻቸው ይታወሳል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጋዜጠኛ ጀማል ካሾጊን የገደሉ ሰዎች በፈጸሙት ወንጀል ለፍርድ እንዲቀርቡ የሳውዲውን አልጋ ወራሽ ሞሐመድ ቢን ሳልማን እንጠይቃለሁ ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ካሾጊ የተገደለው ባለፈው ጥቅምት በኢስታንቡል የሳውዲ ቆንስላ ጽህፈት ቤትን በጎበኝበት ወቅት መሆኑ ይታወቃል። በወቅቱ ከሳውዲ የተሰጠው ምላሽ ጋዜጠኛው ጉዳዩን ፈጽሞ ከቆንስላው በሰላም ወጥቶ ሄዷል የሚል ነበር። ኋላ ግን ካሾጊ በብልሹ ሲሉ በገለጹት አሰራር ሳቢያ እዚያው ቆንስላ ውስጥ መገደሉን ባለሥልጣናቱ አምነዋል። ቱርክ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዙ የተላለፈው በከፍተኛ የሳውዲ አመራር ነው ብትልም የአልጋ ወራሹ እጅ እንደሌለበት የሳውዲ መንግሥት አስተባብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚሰሩት ለሩሲያ ፕሬዚደንት ቭላዲሚር ፑቲን ወይንም ከሩሲያው መሪ ጋር ለአምስት ጊዜ ያደረጉትን የግል ውይይት ምንነት ደብቀዋል ተብሎ የቀረበውን ዘገባ ውድቅ አድርገዋል። ትናንት ማታ የፎክስ ኒውስ ጋዜጠኛ ጄኒ ፒሮ በቀጥታ አሁንም ሆነ ቀድሞ ለሩሲያ ሰርተው እንደው ላቀረበችላቸው ጥያቄ ፕሬዚደንት ትራምፕ ሲመልሱ እንደሚመስለኝ ከዚህ ቀደም ይህን የመሰለ በጣም አዋራጅ ጥያቄ ቀርቦልኝ አያውቅም። ሩሲያውያንን ብትጠይቂ እኔ በእነርሱ ላይ ከዚህ ቀደም ከነበሩ የአሜሪካ ፕሬዚደንቶች ሁሉ ጠንካራ መሆኔን ይነግሩሻል ብለዋል። የፌዴራሉ ፖሊስ ባለሥልጣናት መርማሪዎች ፕሬዚደንቱ አውቀው ወይም ለሞስኩ ተጽዕኖ ተንበርክከው ለሩሲያ ይሠራሉ ሲል ዘ ኒውዮርክ ታይምስ ጋዜጣ ላቀረበው ዘገባ ሲመልሱ ነው ሚስተር ትራምፕ ይህን አስተያየት ትላንት የሰጡት። በመጨረሻም እስራኤል በቅርቡ ሶሪያ ውስጥ ያካሄደችው የአየር ድብደባ ኢላማ ያደረገው የኢራንን ጦር መሣሪያዎች ነው ብለዋል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። ጠቅላይ ሚኒስትሩ በዛሬው የካቢኔ ስብሰባ ላይ ባደረጉት በዚሁ ንግግራቸው ባለፉት 36 ሰዓታት የእስራኤል አየር ኃይሎች ደማስቆ ዓለም አቀፍ አውሮፕላን ማረፊያ የሚገኙ የኢራንን የጦር መሳሪያ ግምጃ ቤቶች ደብድበዋል ብለዋል። አድማጮች ለሰዓቱ ያለን ዜና ይሆኑ።
ለራዲዮ መጽሔት ዝግጅት ተመልሰናል። አድማጮች የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በመጽሔት ጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ኑረሽ እዩ በቃ ጨለማነህ ብለሽ እኔን ስትተቺ ዘለሽ አትጠግቢ ስቀሽ አትሰለቺ ወርሃ ጽጌ ነው ዓመት ሙሉ ላንቺ ድሞ በየቀኑ ፋሲካ ነው ኑሮሽ የዓለም ሰቀቀኑ ሩቅ ነው ለጆሮሽ የፍጥረት ሰቆቃ ለጋ ነው አእምሮሽ ገላሽም ነው ጮርቃ ሌላም አልልሽም ኑረሽ እዩ በቃ
በየጎዳናሽ ላይ አደይ የሚያነጥፍ በየዛፉ ቅርፊት ስምሽን የሚጥፍ በስቶልሽ ፈልቶልሽ አንቺን የሚያሽሙንሙን ቀምስሽ አታውቂም የብቻነት ሸክሙን። አዎ መፈቀር መታጀብ ከኔክታር ይጥማል ግን ደግሞ ይገጥማል። በተወደሱበት አንደበት መነቀፍ ውብ ገላ ጠብቆ እርጥብ ንፋስ ማቀፍ አንዳንዴ ይገጥማል። የማይሰምር ምኞት የማያልቅ ጥበቃ ሌላም አልልሽም ኖረሽ እዩ በቃ።
አንቺ ደስታ ወዳጅ በለምለም ማጸድ ውስጥ ቢራቢሮ አሳዳጅ ኑሮ ምትታይሽ እንደ ጣዖስ ቀልማ እንዳትሸወጂ ባዝማሪዎች ዜማ በሸንጋዎች ቃላት ሕይወትም እንደ ጃርት የሾህ ቀሚስ አላት።
ተድላም ካዘን ጋር ያልፋል በፈረቃ ከሳቅ በስተጀርባ ይሰለፋል ሲቃ ሌላም አልልሽም ኖረሽ
ኑረሽ እዩ በቃ።
ገጣሚ በእውቀቱ ስዩም ለኦፕቲሚስቶች ሲል እንግሊዝኛ ቃል ደባልቆ መጪውን በብሩህ ገጹ ማየት ወይም መጠበቅ ለሚወዱ ላላቸው በሽልማት የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል።
ወርሃ ጽጌ የአበባ ወር ስፕሪንግ
አኦስ በሚያምር ህብረ ቀለማት የተዋበች ወፍ ፒኮክ ሲል በግርጌ ማስታወሻውን ማስፍሯል። በእውቀቱ
ገጣሚውን በእውቀቱ ስዩምን ለግሩም ግጥሙ አመስግነን
የምሽቷን ቀዳሚ ዜማ እናስከትል።
አጀብ ጉድ የሚያሰኝ ውስጥን የሚነካ ቃል የቀለለበት ውበት አልነካ ተደስቼ ልየው ወዳጄ ልመካ በፍቅሩ ሰምሮለች ነፍሴን እያረካ ማንም አልቻለም በሱ ሊለካ
ዮሐንስ ናት። አመሰግናለን። አሁን
ሰባ ሦስት ዓመቱ ነው ከተቆረቆረ። ጥንስሱ እርግጥ ከዚያም ይቀድማል።
አሁን እንደ አውሮፓውያን የዘመን አቆጣጠር ታህሳስ 21 1945 ዓ ም ታህሳስ 12 1938 እንደ ኢትዮጵያን አቆጣጠር ተቆርቁሮ ሚያዝያ 8 1946 እንደ አውሮፓውያኑ አሊያም መጋቢት 30 1938 ዓ ም በኢትዮጵያ አቆጣጠር ሥራ ጀመረ።
በዕድሜው አንጋፋ ይሁን እንጂ በአቋሙ ዘመናዊ ነው።
አረንጓዴ ቢጫና ቀይ መታወቂያው ነው። ባጭሩም የኢትዮጵያ በሚለው መጠሪያው ተለይቶ ይታወቃል። የኢትዮጵያ አየር መንገድ
እጅግ የላቀ ብቃት ማስመዝገቡ
በሁለተኛው ዓለም ጦርነት መገባደጃ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ከያዙት ግዙፍ ሀገራዊ ውጥን አንዱና ቀዳሚው መሆኑም ይነገራል።
መሆኑን ዛሬ በምን ደረጃ ላይ ይገኛል? የአየር መንገዱን ረጅም ዓመታት ጉዞ የስኬቱን ምስጢሮችና ፈተናዎቹን በስፋት በተከታታይ ፕሮግራሞቻችን እንቃኛለን።
በባለ ብዙ ዝናው አየር መንገድ አሰራር ተንጸባርቋል ሲሉ ከቀድሞ አሁንም በስራ ላይ የሚገኙ አንጋፋ አብራሪዎቹ የቀረቡ ክሶችና የአየር መንገዱን ምላሽም እናካትታለን። ይበልጡን የአየር መንገድን ታሪክ ስኬቶቹን ጭምር ማየት እንሞክራለን። ወደ ኋላ ሄደን በታሪክ ያለው እናያለን። ግን ለአሁን መነሻ የሚሆነን አየር መንገዱ አሁን ያለበት እናንተም ባለፉት ጥቂት ዓመታት ውስጥ የተመለከታችኋቸውን የምታስታውሱበት ይሆናል። 73 ዓመታት እንዳስቆጠረ አንጋፋ ብቻ ሳይሆን ዘመናዊ መሆኑን አረንጓዴ፣ ቢጫ፣ ቀይ መታወቂያው ነውና እሱን የሚያውለበልም መሆኑን በዚህ ውስጥ በኢትዮጵያ የትኛውም ድርጅቶች ውስጥ ያልታየ ስራ የሰራ መሆኑን በአግባቡ ይህን ሁሉ እናደርሳለን።
ተወዳጅ አየር መንገድ ነው። በኢትዮጵያን ብቻ አይደለም፣ በአፍሪካ በዓለምም ፉክክር ውስጥ ሊገባ የሚችል በደህንነት፣ በመስተንግዶ፣ በፓይለቶች ብቃት። ይሄ ሁሉ ሆኖ አልፎ አልፎ ደግሞ አንዳንድ ችግሮች ይሰማሉ። በአየር መንገድ ውስጥ ከዚህ ዘመናዊ መስሪያ ቤት ውስጥ ዘመናዊ ያልሆኑ አሰራሮች ይሰማሉ። ለምሳሌ ሰውን በማንነት መቅጠርም ሆነ ማባረር፣ በዚህ ጉዳይ ላይ ደግሞ ተደጋጋሚ ክስ እንደመጣበት ይሰማል። እና በአንድ ወቅት ግን የአየር መንገዱ ኃላፊዎች እነ ካፕቴን ዮሐንስ ወልደ ማርያ፣ እነ ካፕቴን አሰፋ የመሳሰሉ አየር መንገዱ አንድን ሰራተኛ በማንነቱ ቀጥቶ ወይንም ደግሞ በጡረታ እንዲገለል ገፋፍቶ በሳጭቶ አያውቅም የሚል ነገር ሲናገሩ ይሄንን የሰሙ ሰዎች እንዴ በማንነታችን ችግር የደረሰብን ሰዎች እኮ በሕይወት ያለን ምስክሮች ነን፣ ይሄንንማ ማለፍ ተገቢ አይደለም፣ መስተካከል አለበት፣ እድል ይሰጠን በሚል እኛ ዘንድ ጥያቄው መጣ። መልካም መልካሙን ጎን እናወራና እችን ነጥብ ግን ምን ደረሰበት ማለታችን አይቀርም። ከማስተዋወቁን ጀምር
ሙሉ ስማቸውንም ያበረሯቸውንም አውሮፕላኖች ማን እንደሆናችሁ አድማጮች እንዲረዱ በሚያስችል መልኩ።
እሺ፣ ከሁሉ በፊት ይሄን ድል ስለሰጣችሁኝ በጣም ነው የማመሰግነው። ምክንያቱም ለረዥም ጊዜ ይዤው የነበረውን እንደውም ትቼው ላልፈው የነበረውን ነገር ለመናገር እድል ማግኘቴ በጣም ደስተኛ ነኝ። ብርሃኑ ወልደ ስላሴ ይባላለሁኝ። ካፕቴን የገባሁት በኢትዮጵያ አቆጣጠር በ1966 ዩኒቨርሲቲ ጀመር አድርገን አንድ ጓደኛዬ ካፕቴን ልውል የሚባል ይዘኝ ሄዶ እዛ ፈተና ተፈተንኩ። እዛ ውስጥ አንድ አመት ከ9 ወር ከ10 ወር እንደቆየን ከትምህርት ቤቱ ለበረራ የሚያበቃንን መረጃ ይዘን 1968 ዓ.ም ገባሁ። ከዳኮታ ፍላይት ኢንጂነር ጄት ላይ ሶስተኛ አብራሪ ማለት ነው። ፍላይት ኢንጂነር እሱ የቤንዚንና የመብራቶችን ምናምን የሚቆጣጠር ነው። አሁን ቀርቷል እሱ። በአሁኑ ሰዓት 2 አብራሪዎች ብቻ ናቸው የሚኖሩት፣ ዋናው አብራሪና ረዳት አብራሪ። እዛ ላይ 707ና 720 የሚባሉ ከዛ በኋላም 727 ከዛ በኋላ 757 እነሱ ላይ እንደ ረዳት አብራሪ ሆኜ እንግዲህ የመሄጃ እርከኑ እንደዛ ነው። ረዳትነት ካለቀ በኋላ የሚወሰዱ ፈተናዎች አሉ። በዛ ናይት ሲክስ የሚሉት አውሮፕላን የካናዳ ሀገር የሚሰራ እሱ ላይ ካፕቴን ሆኜ ጀምሬ የዲስትሪ ካፕቴን፣ ከዛ በኋላ የቦይንግ 727 ካፕቴን፣ ከዛ የቦይንግ 757 ወይም 767 ካፕቴን ሆኜ አየር መንገዱን ለ37 አመት ከ9 ወር በበረራ ዓለም ደግሞ እንግዲህ ወደ 39 ዓመት ከ56 ወር ቆይቼ ድሜም ለጡረታ ያበቃኝ ነበረ። ነገር ግን መንግስት በነጋሪት ጋዜጣ በሰጠው መሰረት አስፈላጊ ናቸው ብሎ የሚያምንበትን መስሪያ ቤቱ በአሁኑ ሰዓትም ብዙ ነጮች የሚተራመሱበት እዛ ላይ እስከ መጨረሻው የያስኩት የመብረሪያ ፈቃድ እስኪያልቅ ድረስ ማለትም ተጨማሪ 5 ዓመት መብረር ሲችል፣ ነገር ግን በአንዳንድ ምክንያቶች አየር መንገድ ውስጥ በተፈጠሩ ሁኔታዎች ስራውን አቁሜ ጡረታ እንዲከበርልኝ አድርጌ አሁን የምገኘው በጡረታ ላይ ነው።
እግዚአብሔር ይስጥልን ካፕቴን ብርሃኑ።
ሌላው እንግዳችን
እርሶም ራስዎንና የበረራ ልምዶን እንዲሁ ያስተዋውቁን።
እሺ፣ አንተነኝ ሞገስ ካፕቴን። በአየር መንገድ ከ1980 ዓመተ ምህረት እስከ 2017 ድረስ በ37 ዓመት ሰርቻለሁኝ። አየር መንገዱ ብርሃኑ እንደገለጸው ከላይ እስከ ታች ትሬኒንግን በመጨረስ እስከ ቦይንግ 767 ድረስ በሬያለሁ። በማላውቀው ምክንያት 777 እና 787 አበረሩ።
በማላውቀው ምክንያት ነው ያሉት?
አዎ። ምንድን ነው? ኦክቶበር 15 2010 እንደ አውሮፓ አቆጣጠር ጥቅምት 15 ተመድብ ነበር ለትምህርት ወደ ሲያትል እንዲሄድ፣ ግን አልሄድኩም። 20 ቀን ያህል ሲቀረው አንዷ ጸሐፊ ደውላ ትሬኒንግ ተሰርዟል አለች። ትክክል ትባላለች፣ እዛ የፍላይት ኦፕሬሽን ጸሐፊ ነች።
ትክክል። እሺ፣
ለምንድን ነው የተሰረዘው ስላት፣ አላወቅኩም ንገሪው ነው የተባልኩት አለች። ከዛ ያው ተሰረዘ። ቢሮ ሂጅ ስጠይቅ ግዴታ የለብንም የማስተማር በሚል ያው ተሰረዘ። ዋናው ፖይንቱ 777 እና 787 አልበረርኩም ለማለት።
በልምዶ በአገልግሎት ዘመኖ ሶፍተኛ አብራሪ እንደመሆነው ግን የማብረር እድል ነበረ። ስልጠናውንም እንዲያካሄዱ የተፈለገው በዚያ ምክንያት ነው፣ ለአድማጮች ግልጽ ለማድረግ። በመግቢያችን 73 ዓመት ወደ ኋላ ተጉዘን አንስተን ብዙ እንዳጓጓን እገምታለሁ። ሁለቱም እንግዶቻችን ካፕቴን አንተውነኝና ካፕቴን ብርሃኑ ግን ብዙ ሳይናገሩ ነው ያስቆምናቸው።
ለምንድን ነው ይህን ያደረግነው? አንደኛ ነገር የመጀመሪያ ነው። መቼ እንደጀመሩ እንዴት እንደጀመሩ እና ለአሁኑ ላሉበት ሕይወት ያበቃቸውን ምክንያት ጠቆም አድርገው ነው ያቆሙ።
ለማስታወቅ ያህል ነው።
ማስታወቅ ይረዳል፣ አድማጭ ምክንያቶቹን ለማወቅ ይጓጓል፣ ይፈልጋል ብለን እናስባለን። ሰፊ ውይይት ነው የምናደርገው።
ወደ ኋላም ተመልሰን ታሪክም ስለምንመለከት ጊዜው የፈቀደውን ያህል በሕይወት ያሉ የአየር መንገዱን መሪዎች እንዴት አድርገው የተሳካለት ድርጅት ለማቋቋም በቃ፣ ምን ፈተናዎች ነበሩት፣ ብዙ ጥያቄዎች እናነሳለን። አድማጮች እንደገለጽ ነው ለማስታወቅ ያህል ብቻ ነው። ሌሎች የመስኩ ባለሙያዎች የዛሬም የትናንትንም እናካትታለን። ቀጠሮ እንያዛ።
መልካም። እሁድን ወይም ራዲዮ መጽሔትን ሳንጠብቅ ባዘቦቱ ቀንም እናሰማው እንችላለን እና አድማጮች እንድትከታተሉ እንጋብዛለን። ታዋቂው የሙዚቃ ሰው ሙላቱ አስታጥቄ ያቀነባበረው ነው አለ።
የእሱ ነው ስልቱ። ኢትዮ ጃዝ እንደምታውቀው ዛሬ ለአይነተኛ የሙዚቃ ስልት ሆኗል። እዚህ ዩናይትድ ስቴትስ የሚገኙ ሌሎች ታዋቂም ኢትዮጵያውያን ሙዚቀኞች በመድረክ የሚጫወቱበት ፈልገህ የምትሄድበት ኢትዮ ጃዝ ስልት አለ። ይሄ ግን ለየት ወዳለ ቦታ ይወስደናል። ከዚህ ቀደም በራዲዮ መጽሔት እንግዳ አድርገናቸዋል። በካሊፎርኒያ የሚኖሩ እድሜያቸው ከ10 ያልዘለለ ሁሉ አለበት ታዳጊ ኢትዮ ጃዝ ባንድ በሚል ነው የተሰየሙት። የሰማነው ዜማ ቀደም ብለን እንደጠቀስነው የእውቁ ሙዚቃ ቀማሪ የሙላቱ አስታጥቄ የከርሞ ሰው ነው። ከጥቂት ዓመታት በፊት ብሮክን ፍላወርስ በተሰኘ ሲኒማ ላይ የፊልም ሙዚቃ ለመሆንም የበቃና የተመረጠ ነው። ለሁሉም ታዳጊዎችን ሙዚቀኞችና የሙዚቃ መምህሮቻቸውን እናመሰግናለን።
የደማሙን ብዕረኛ
የእቁን ገጣሚ
ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሉ ወጎች ሊሰሙ ቀጠሮ ይዘንም አልነበር
ስትሉ ጥያቄዎቻችሁን ላደረሳችሁን የመጽሔት ታዳሚዎች በሙሉ
አዎ የቀደሙት በሚል ያስተዋወቅ ነው
እኛን የቀደመ ዘመን ቱባዎቻችንንና ስራዎቻችንን የሚያስታውሱ ቅንብሮች
የመጀመሪያ ዝግጅት አዘገየንባቸው እንጂ
አሁን አዘገየን እንጂ አልዘነጋንም
ምክንያት
ወቅታዊ ርዕሶች ናቸው
ይቅርታን ጠይቃለን እናም በመጪው ራዲዮ መጽሔት ደግሞ እንደሚቀርብ ደግሞ ተስፋ እናደርጋለን
ቃል እንገባለን
የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን
አሁን አሁን ሰዓቱ
የንጉሥ ያቅልሎ መስኮት
የሚከፈትበት ነው።
የዛሬ መስኮቴ ሲከፈት
ቀዳማዊ ኃይለ ሥላሴ ኮከበ ጽባህ ትምህርት ቤት ይመጡ ነበር።
አቶ አማረ
በካርማይክል ጊዜ መቼም ካርማይክል በጣም ይወዳቸዋል ያከብራቸዋል ትምህርት ቤት ያዞረ ሲያስጎበኛቸው
ለመሆኑ ያገሪቱን መሪ ተከሻ አቅፎ ይዞ ትምህርት ቤቱን የሚያስጎበኝ የትምህርት ቤት ዳይሬክተር አይታችሁ ታውቃላችሁ? ማን ይናገር የነበረ እንደ ጉልላት ልጅ እንዳማረ ልላችሁ ነው።
ተከሻቸውን እስከማያዝ ደርሶ ያስረዳ እንደ ወዳጅ ሲያስረዳቸው ያኔ የልፍኛ አስከልካዮች ይሄ ሰው ሲያሉ ምን እስኪያደርግ ነው የምጠብቀው ሲሉ ተከስ ያተውት ተውት እያሉ በፍቅር ነው
አዎ
ተውት እሱ በፍቅር የሚያስረዳው እንደዛ እያለ የሚያስረዳቸው ስለነበረ በእውነት በጣም ይወዳቸዋል እሱም ይወዳቸዋል እሱ እሳቸውም ይወዱታል። በዛ አይነት ስለሆነ በሱ ጊዜ ይመጡ ነበር። በኔ ጊዜ ግን አልገጠመኝም። ግን አንድ ጊዜ የሆነው ምንድነው? ገና ኮከበ ጽባህ እንደተመደብኩ የመጀመሪያው አመት ላይ አዲስ ተማሪዎች የመቀበል ነገር መጣ። ኮከበ ጽባህ ትምህርት ቤት ደግሞ በጣም የሚመረጥ ስለሆነ ከእንጦጦ፣ ከጉለሌ፣ ከለጋህር ከየትም ህፃን ልጅ ይዘው ይመጡና ለማስገባት ይሞክራሉ። ካርማይክል አሜሪካኑ የሆነ እንደሆነ በሉ ይልና መምህራን ይመርጥና 7 አመት ያልሞላው ልጅ አልቀበልም ይልና ጥርሱን እያያችሁ ወላጅ እንግዲህ 6 አመቱ ነው 7 አመቱ ነው ያሉ ስለሚዋሹ እንዲገብላቸው ይሄን ስለሚያቅ በሉ ጥርሱን እያያችሁ እያለ በዛ የፈለገውን ያስገባል ያልፈለገውን ሂዱ ሲል በሰላም ይሄዳሉ። እኔ ስመጣ አሁን ወላጅ ሁሉ በሙሉ ከንቶቶ ከጉለሌ ከለጋ ከማይመጡት የለም ከ2000 በላይ አንዱ 2 ልጅ አንዱ 3 ልጅ ይያዘ መጥቶ ንግባ ይላል። አሁን የ7 አመት ልጅ እግዚአብሔር ያሳያችሁ የ7 አመት ልጅ ከንጦጡ መጥቶ አሁን እናንተ ልታስተምሩ ነው ይሆናል ይሄ ነገር አይሆንም። የ7 አመት ልጅ ከዚህ አካባቢ ነው እንጂ ሊገባ የሚችለው ከንጦጡ መጥቶ በ2 ሰዓት እዚህ ድረሱ ሲባል እንደገና ችግሩን መረዳት አለባችሁ በሚል ምን አረኩኝ የአካባቢውን እድሮች የቀበሌ የፍርድ ቤት እንትኖች በቀበሌ ነበሩ አስተዳዳሪዎች እነሱን ጠርቼ ኳስ ሜዳ ላይ እዛ ጠረጴዛ መሃከል ላይ ይደረጋል እዛ ተማሪና ወላጅ ይቆማል ታውቁታላችሁ እዚህ አካባቢ የለም እዚህ አይደለም ሲባል ልጁን ይዞ ይሄዳል። የቀረው እዛ አካባቢ በእድር በምን ይሆነ ይመጣል። ከዛ ከ500ዎቹ ደግሞ እንደገና እንዲሁ ያጣራል። በእውነቱ ያለን 100 ቦታ ብቻ ባለፈው አመት ከተመረቁት ተማሪዎች ባለው ክፍት ቦታ 100 ቢበዛ 200 ብቻ ሲሆን 500ዎቹ ተጣርተው ለዚህ ሲበቁ እንግዲህ ምን ላድርግ ከዛ ከ500 በላይ የሆኑት 2000 የሚሆኑት ወላጆች ቦታ የለኝም ስል ሁሉም ተመሳይተው በቀጥታ ተነስተው ግቢ ማለትጋ
ወላጋ
ወላጅ ከጉለሌ መጡት ከጉለሌ ከንጦጦ ከምን የመጡት በሙሉ ወላጆች እኔንም ተቆጥተው ሄዱ በቀጥታ
ንጉሰ ነገስቱ ጋር
ታላቁ ቤተ መንግስት ጋር ችሎት ላይ ያሉ ዘጠኝ አቤት ብለው ገቡ። አስገባቸዋሉ ምንድነው አሉ። እሺ በፈገግታ ነው የተቀበሏቸው ነገሩ ገብቷቸዋል ደርሷቸዋል። ቦታ ሞልቶ ዛሬ አሁን ድሮ እየለመኑ የኪስ ገንዘብ እየሰጡ ብስኩት እየሰጡ ያስተማሩት ዛሬ ፈልጎ መጥቶ እንደዚህ ቦታ ጠበበኝ ብሎ ሲመጣ በፈገግታ ነው በልባቸው የተቀበሉት። አሏቸው ይሄውና አንድ ዛንድ ያለ ሰው ቦታ የለም ብሎ መለሰ። እንዲህ ያለ ያለ ብሎ አለት ሁሉም በየታ ይናገራል። ትምህርት ሚኒስቴር ሄዳችኋል? እዛ ሄድ ነው በሎ ስርዓቱ የተበጀው። ትምህርት ሚኒስቴር ምን ሊሰራ ነው? ሂዱ ትምህርት ሚኒስቴር ይሏቸዋል። እሺ እና ትምህርት ሚኒስቴር ሄዳል።
ከዛስ አቶ አማረ?
ከዛ በኋላ እንግዲህ በየትምህርት ቤት ሁላችንም ያንን ጥረት ለመቋቋም ወላጆችን እያስተባበር እኛም ኮከበ ሰባት ክፍል በብሎክ የታሰርተን እያቃለን ሄድ።
አመሰግናለሁ አቶ አማረ። የሚቀጥለው 15 ቀን ሰው ይበለን።
መማር 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 ያስከብራል ድህነት ያጠፋል።
አዩ አድማጮች፣ በሀገር ደረጃ ከዚህ ቀደም የነበሩና ዛሬ ያሉ አሰራሮችና አነጋጋሪ ርዕሶች የሚቃኙበት ክፍለ ጊዜ ነው።
በወታደራዊ ደርግ ስርዓት የነበረው የደህንነት አሰራር ምን ይመስል ነበር በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለሥልጣን ጋር የተጀመረ የራዲዮ መጽሔት ወቅት
በምሽቱ ቅንብሩም እርሱን የተከተለውን የኢህአዴግንና በሽግግር ላይ ያለውን አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች ይዞታና ቀጣይ ገጾች መልከት ወደሚያደርገው ይሸጋገራል።
እንግዳችን አቶ ጌታቸው ተፈራ በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳት ወይም ሁለተኛ ሰው የጽህፈት ቤት ኃላፊ ነበሩ።
የያኔው የደህንነት አሰራር ምን ይመስል እንደነበር በቀጥታና በዝርዝር ነው የተወያየ ነው። በዚያ በቀደመ ቃለ ምልልሳችንም መገባደጃ የተነሳና በእንጥልጥል ያደረ ጥያቄ ነው የምንደረደረው። አቶ ጌታቸው፣ በመረጃ የተደገፉን ይህን መሰል ድምዳሜዎች ዛሬ ወደ ኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ
እንደው ከዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ አለመወሰድ ብቻ ሳይሆን ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ፣ በዛን ጊዜ የኤርትራ የነጻነት ተዋጊዎች ተደጋጋሚ ድል ማግኘት፣ አልፎ ተርፎም አገር ውስጥ የ83ቱን የመሰለ መፈንቅለ መንግስት ሙከራ፣ በመጨረሻም ደርግ ጀኔራሎቹ እየከዱት ይባላል እየተዳከመ ሄዱ እርምጃ ይወሰዳሉ። ይህ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄ የሚያነሳሉ።
እንግዲህ ሮሉን ነው ማወቅ። የአንድ ደህንነት ሮል መረጃዎችን መሰብሰብ፣ የተሰባሰቡ መረጃዎች አናላይዝ አድርጎ ደቁሶ አጥንቶ ጨምቆ ሊሆኑ የሚችሉ ነገሮችን ከመፍትሄ ሀሳቦች ጋር ማቅረብ ነው ደህንነት ስራ። እርምጃዎችን መውሰድ የዛ
የፕሬዚዳንቱ ፋንታ ነው።
ይህን በሚመለከት ግን እንደተባለው ችግሮቹ ከጊዜ ወደ ጊዜ እየሰፉ የበለጠ እየተወሳሰቡ የእኛም የማድረግ አቅም የዛኑ ያህል እየቀነሰ በውስጥም ያለው የህዝብ አመለካከትና ድጋፍ ደግሞ እንደዚሁ እየተቦረቦረ እንደመጣ በተደጋጋሚ ሪፖርቶች ይቀርባሉ። አንዱ ትልቁ ለምሳሌ የመረጃ ስብስብ የሚያተኩረው ይሄ ፓብሊክ ኦፒኒየን ወይም የህዝብ ድምፅ የምትለው ራሱ መሰረታችን የሆነው ህዝብ ራሱ ከጊዜ ብዛት የተነሳ እየሰለቸ በመንግስት የነበረው ድጋፍ እየቀነሰ ከእለት ወደ እለት እናቴን አገባ ሁሉ አባቴ ነው አይነት ነገር ወደ ሚል ደረጃ ላይ ደርሶ ጥላቻው እየጨመረ ሲመጣ ይሄ ሁሉ ሳይቀር ይቀርብ ነበር። እርምጃም ባለመወሰዱ በተለይ በሊደርሺፑ መካከል ላይ የመከፋፈልና የመጓተት ሁኔታ ሲመጣ ይቀርቡ የነበሩ የመረጃ ሁኔታዎች አክሽን ሳይወሰድባቸው ሽባየም ወይ ፓራሊሲስ ኢንአክሽን እየጨመረ ሲመጣ ቅድም እንደተባለው ጠላት እየገፋ ኢንተርናሽናልን በተፈጠረ ኃይል አሰላለፍ እኛ የኮሰስንና የመነመንን ስንመጣ በእነሱ በኩል የበለጠ ድጋፍ እያገኙ ስትራቴጂክ አድቫንቴጅ እየመጡ የመጡበት ደረጃ ላይ መድረስ እንደዚህ እርምጃ ያለመወሰድ ውጤት እኮ አንዱ መግለጫው የተባለው ወታደራዊ ፍጥነት ለመንግስት ሙከራው ራሱ እኮ አንዱ መግለጫ ነው።
እሺ
ብሎቹ ጀነራሎች ያለው የውጊያ ሁኔታ ይሄን ይመስላል፣ ያለው የኃይል አሰላለፍ እንደዚህ ይሆነ ነው፣ ይሄንን ነገር መጨረስ ያለብን በዚህ ኃይል ብቻ ስላልሆነ መፍትሄ ይፈለግ ብለው ጮኸው ያሁሉ ሁኔታ ሰሚ ስላላገኘ እኮ መጨረሻ ላይ የወጠሉት እርምጃ ነው። ከዚህም አኳያ ብናየው ለማለት
ከዚሁ ጋር በተያያዘ አንድ ጥያቄ እናንሳሲ። ቀደም ሲል በተላለፈው ውይይት ላይ ስለ ሰላሙ ጉዳይ አንስተው ነበረ። በምን በምን ተለያያችሁ? የሰላሙን ጉዳይ እስቲ ገፋ አድርገው ይንገሩን። እነማን ምን አሉ? እነማን ነበሩ ዋና ዋና የሰላሙን ጉዳይ ተዋናዮች? ሲፈርስ ደግሞ ለመፍረሱ ምክንያት ናቸው የሚባሉ?
መልካም። የተደረገው የሰላም ጥረት የቆየ ነው። ብዙ ክፍል በሚስጥራዊ ግንኙነት ላይ ይደረግ የነበረ ሲሆን ከተወሰኑት ጋር ይሄ የሚስጥራዊ ግንኙነቱ ሲገፋበት ቆይቶ መጨረሻ ላይ ወደ ይፋ ሊገለጽ መጥቷል። በተለይ ወሳኝ ከሆኑት ከሻቢያና ጀባህና ከቲፒኤልኤፍ ጋር የተደረጉት ግንኙነቶች ከሌሎቹም ጋር የነበረው ጠቅለል ባለ መልኩ ሲታይ ሁሉም ያነሷቸው የነበሩት ነገሮች ውይይቱ ሶስተኛ ታዛቢዎች በሚገኙበት መካሄድ አለበት። አንድ። ሁለተኛ፣ ውይይቱ መጀመሩ በይፋ መገለጽ አለበት። ሶስተኛ፣ ውይይቱ አለምንም ቅድመ ሁኔታ መካሄድ አለበት የሚል ከሁሉም ተቃዋሚ ቡድኖች በኩል ይቀርቡ የነበሩ ሀሳቦች ናቸው። በኢትዮጵያ መንግስት በኩል ደግሞ የነበረው አንድ፣ የኢትዮጵያን አንድነት መቀበል ለውይይቱ መጀመር ወሳኝ ነው የሚል ፕሪኮንዲሽን ነበረ፣
ቅድመ ሁኔታ ነበር።
ሁለተኛው፣ ውይይቱ ተካሂዶ አንድ የተወሰነ ነጥብ ላይ እስኪደረስ ድረስ ውይይቱ በይፋ አይገለጽም፣ በሚስጥር መካሄድ ነበረበት የሚለው ሁለተኛው ነው። በሶስተኛ ደረጃ ደግሞ የነበረው የሶስተኛ ወገን ኢንቮልቭመንት በምንም አይነት መልኩ የሚፈቀድ አይሆንም። ችግራችን የውስጥ ችግር ነው። በእኛና በእናንተ መካከል ላይ በቀጥታ ተገናኝተን በምናደርገው ድርድር ሁኔታውን መቋጨት እንችላለን። ሶስተኛ ወገን ግን እንዲገባ ፍላጎት የለንም የሚል ነው። እነዚህ ሶስት ሁኔታዎች ረጅም ጊዜ የፈጀ እሰጥ አገባ ተካሂዶባቸዋል። ውሎ አድሮ ግን ሁኔታዎች እየከፉ የነበረው አድቫንቴጅ ለተቃዋሚዎች እያጋደለ በመጣበት ሰዓት ላይ አንቀበልም ያልነውን ሶስተኛ ወገን ወደ መቀበል፣ ውይይቶቹንም እንደዛው በይፋ የማድረግ ሁኔታ ላይ እየተገደድን የደረስንበት ጊዜ ነበረ እና መሰረታዊ የነበሩት የልዩነት ነጥቦች እነዚህ ናቸው።
ተቃዋሚ ግን ተወያዮች ከደርግ ጋር የተወያዩት እነማን እንደሆኑ አንድ ሁለት ሶስት ብሎ መጥቀስ ይቻላል? የሚቻል ከሆነ እና ደግሞ ስምምነቶቹን የሚያፈርሱት ወገኖች እነማን ናቸው? በምን ምክንያት ነው? ይሄን ነው እንግዲህ ብዙ ሰው ይሄ ፕሮግራም ያለፈው ከተላለፈም በኋላ በጥያቄ መልክ የቀረቡልን።
ህዝባዊ አርነት ግንባር በኩል አቶ አላሚን መሐመድ ሰይድ፣ አቶ መሐመድ ሸሪፉ፣ አቶ ሀይሌ ወልደ ተንሳይ፣ ኤርሚያስ እነዚህ በቋሚነት ህዝባዊ አርነት ግንባርን ወክሎ የተገኙ ሲሆን አትላንታ ላይ ተደርጎ በነበረው ግንኙነት ከዚህ ቀደም በኢትዮጵያ የውጭ ጉዳይ ሚኒስቴር የአፍሪካ መምሪያ ኃላፊ ወንሰራ የነበረው ዶክተር አማረ ተክሌን፣ አንድ ደግሞ ስሙን የማላስታውሰው የኢትዮጵያ የባህር ኃይል ባልደረባ የነበረ እነዚህ ሰዎች በሻቢያ በኩል ነበሩ። በኢትዮጵያ በኩል አትላንታ ላይ በነበረው ሁኔታ የነበሩት የቡድኑ መሪ ዶክተር አሻግሬ ናቸው። ከሳቸው ጋራ ሌሎች የነበሩት አምባሳደር ጥበቡ በቀለ፣ አቶ ቢሊሊ ማንደፍሮ፣ ኃይለማርያም ጎሹ፣ አቶ ፍስሐ ይመር፣ እነዚህ እና ሁለት የደህንነት አባላት እዚህ ተገኝተዋል። ከዛ በፊት የኢትዮጵያን ልዑካን ይመሩ የነበሩት በሚስጥር በተደረገ ግንኙነት ላይ ዶክተር አለሙ አበበ፣ ኮሎኔል ተስፋዬ ወልደስላሴ እና ዶክተር አሻግሬ እና ሁለት የደህንነት አባላት ነበሩ። ከኢኤልኤፍ ጋር የተደረገው ግንኙነት ላይ ደግሞ የመጀመሪያው ግንኙነት በኮሎኔል ተስፋዬ ወልደስላሴ መሪነት ዶክተር አሻግሬ ግለጡ አባል ሆነው ከኤርትራ አንድ ሰው እና ሁለት የደህንነት አባሎች ነበሩበት። ይሄ ከኤልኤፍ ጋር ይደረግ የነበረው ግንኙነት ወደ በኋላ ላይ ሲዳብር መሪነቱን አቶ ሸዋንዳኝ በለጠ ወስደውታል። አቶ ዶክተር አሻግሬ አባል ሆነው ኮሎኔል ቃለ ክርስቶስ አባይ፣ አቶ ሳህሉ እና አቶ ፍስሐ ዘውዴ ደግሞ በአባልነት እንዲገኙበት ተደርጓል። ከቲፒኤልኤፍ ጋር የነበረውን ዶክተር አሻግሬ በመሪነት ዶክተር ንጉሴ አየለ፣ ኮሎኔል ቃለ ክርስቶስ አባይ፣ አቶ ሳህሉ፣ አቶ ፍስሐ እና ሁለት የደህንነት አባላት ነበሩ እና በዚህ ሁሉ ውይይት ላይ ኢንቮልቭ አድርገው የነበሩ ሰዎች እነዚህ ነበሩ። ጀባ የሚባለው የዚህ የኤርትራ ሊብሬሽን ፍሮንት የሚባለው ነው። ኮሎኔል ተስፋዬ ወልደስላሴ በመሪነት፣ ዶክተር አሻግሬ ግለጡ በአባልነት፣ አንድ ኤርትራዊ ከኤርትራ ክፍለ ሀገር እና ሁለት የደህንነት አባላት ነበሩ።
የት ነበር የተካሄደው? ይህን ከእነሱ ጋር
ሮም ነበር የመጀመሪያው ግንኙነት የተደረገው ሮም ላይ ነው። ከዛ በኋላ በአቶ ሸዋንዳኝ በለጠ መሪነት ካርቱም ላይ ተደጋጋሚ ግንኙነቶች ተደርገዋል።
ቀደም ሲል አቶ ጌታቸው የኢትዮጵያ አንድነት ቢሉ ግን አሁን በዚያን ጊዜ ሻቢያ የኢትዮጵያን አንድነት ይደግፍ ነበር የሚሉ አሉ። ይሄንን እንዳለ ይዘውልኝ ደግሞ ሻቢያና ወያኔ በያኔ አጠራሩ ወይም እስካሁንም ወያኔ የሚሉ አሉ፣ ኢህአዴግን አንድ ክፍል አብረው ሰርተዋል። ቀይ ኮከብን እንኳን እስከ ማፍረስ የደረሰ ኃይል ነበራቸው ወያኔና ሻቢያ ይባላል። ያን ያህል ትብብር ኖሯቸው አሁን ግን በምን ሁኔታ ላይ እንዳሉ ይታወቃል። እንደው ይሄን ሁኔታ እስቲ ይግለጡልን፣ እንዴት ነበረ? ኢትዮጵያስ የአንድነት በሻቢያ ይደገፍ ነበር፣ በኋላ ደግሞ አብሮ የነበረ ሁኔታ ለምን ፈርሶ እዚህ ደረሰ?
በሻቢያና በቲፒኤልኤፍ መካከል ላይ እንደተባለው የጋራ ጠላት በሚል በኢትዮጵያ መንግስት ላይ በነበራቸው አመለካከት በጋራ አብረው ይሰሩ ነበረ፣ የጋራ ኦፕሬሽን ያካሂዱ ነበረ። ለዚህም ማስረጃ የሚሆነው በቀይ ኮከብ ሁለገባ አብዮታዊ ዘመቻ ጊዜ የተከበበውን የናቅፋን እንትን እንዲጨናገፍ ያደረገው ከቲፒኤልኤፍ ወርውሮ የሄደው ወደ አራት ብርጌድ በላይ የሚሆን ኃይል ነው። ይህን ያህል የጠበቀ ግንኙነት ነበራቸው። በኋላ ላይ ግን በተለይ ሻቢያ ከኢትዮጵያ መንግስት ጋር በሚያደርገው ግንኙነት እኛን አሳልፎ ሰጥቶ እሱ ተስማምቶ ሊገባ ነው በሚል በወያኔ በኩል ከፍተኛ ፍራቻ ስለነበረ፣ አንድ ሁለት በኃይልም ቁጥራቸው እያደገና እየበዛ ስለመጣ ሻቢያን የመገዳደር ሁኔታ ስለነበረ በመካከላቸው ላይ የተነሱ ችግሮች ነበሩ። እነዚህ ችግሮች ምንድናቸው? ዋነኞቹን ብቻ ለመጥቀስ ያህል አንደኛ በኢትዮጵያ መንግስት ባህሪ ላይ በወያኔዎች በኩል ወታደራዊ መንግስት ፋሽስት ነው የሚል አቋም ሲኖራቸው፣ በሻቢያ በኩል ግን የነበረው ፋሽስት የሚለውን ሁኔታ ሳይቀበሉ እንደ ወታደራዊ ጁንታ ነው የሚል አይነት አመለካከት ነበረ። ሁለተኛው በሶቪየት ህብረት ላይ የወሰዱትም አቋም እንደዛው ይለያያል። ወያኔዎች በኩል የሶቪየት ህብረት ሶሻል ኢምፔሪያሊስት ነው የሚል አቋም ሲኖራቸው፣ በሻቢያ በኩል ግን ሶቪየት ህብረትም ጋር መልካም ግንኙነት ስለነበራቸው ይህንን አቋም አይቀበሉም ነበረ። በሶስተኛ ደረጃ በወታደራዊ እንቅስቃሴና ስትራቴጂም ላይ እንደዚሁ ልዩነት ነበራቸው። ወያኔዎቹ የሚሉት ሻቢያ በናቅፋ ዙሪያ ላይ ተከልሎ መቀመጡ የሚያመጣው ለውጥ የለም፣ ከናቅፋ ወርዶ ህዝብን ተደባልቆ ህዝብን ይዞ መዋጋት ያለበት ወታደራዊ ስትራቴጂያቸው አያዋጣም በሚል እንደዚህ አይነት አቋም ነበራቸው። ከዚህ ሁሉ ግን በሻቢያና በወያኔ መካከል ከፍተኛ የሆነ መቃቃር የፈጠረው በብሔረሰቦች ችግር አፈታት ላይ የነበረው አቋም ነው። ይሄ ምን ማለት ነው? ወያኔዎቹ ከመሰረቱ ሲጀምሩ እንደ ዛሬው ኢትዮጵያን እንይዛለን ሳይሆን በፕሮግራማቸው ላይ በማስተማሪያ ጽሑፋቸው ላይ ሁሉ ያስቀመጡት ብሔረ አጋዚ አክሱማይት መንግስት የሚባለውን እንመሰርታለን ከኢትዮጵያ እንገነጠላለን ነው እንጂ ኢትዮጵያን ይዘን እናስተዳድራለን የሚል አቋም አልነበራቸው። በዚህ መተነሳ ያንዳንዱ ብሔር የራሱን እድል በራሱ ወስኖ ከኢትዮጵያ መውጣት ይችላል የሚል አቋም ነበራቸው። አሁን ስልጣን ከያዙም በኋላ የመጣው አንቀጽ 39 የዛ መሰረታዊ እምነት ኤክስቴንሽን ነው። ይሄ ሲሆን በኤርትራኖቹ በኩል ይሄ ሐሳብ ራስ ምታት ነው የሆነው። ለምንድን ነው ይሄ የሆነው? ኤርትራ ውስጥ የሚገኙት የቀይ ባህር አፋሮች ከፈለጉ ኢትዮጵያ ውስጥ ከሚገኙ አፋሮች ጋራ፣ ከፈለጉም ጅቡቲ ከሚገኙ አፋሮች ጋራ፣ ካልፈለጉም በራሳቸው ተገንጥለው መኖር ይችላሉ የሚል አቋም ሲፒኤልኤፍ አንጸባርቋል። ይሄ በሻቢያ በኩል ያልተወደደበት ምክንያት አለ። የኢትዮጵያን አንድነት በመደገፍ ሳይሆን አፋር እንደ አፋርነቱ ከሌሎች አፋሮች ጋራ የሚሄድ ከሆነ፣ ኩናማም እንደዚሁ ወደ ኢትዮጵያ የሚሄድ ከሆነ የኤርትራን አይደንቲቲ ያጠፋብናል። ኤርትራ ኩናማ እንደ ኩናማ፣ አፋር እንደ አፋር፣ ብሌን እንደ ብሌን፣ ሳሆ እንደ ሳሆ ሳይሆን የነበረው የቅኝ አስተዳደር የኤርትራዊን አይደንቲቲ ዴቨሎፕ እንዲያደርጉ አድርጓል እንጂ በተናጠል የሚያደርጉት እንደዚህ አይነት ነገር አይኖርም የሚል ከፍተኛ የሆነ እንትን ነው የነበራቸው። በዚህ ምክንያት ነው ሻቢያዎች የብሔሮችን የመገንጠል ነገር የማይደግፉት የኤርትራን አይደንቲቲ ለመጠበቅ ነው እንጂ የኢትዮጵያን አንድነት ፈልገው አይደለም። በኢትዮጵያ ውስጥ የምናያቸው የተለያዩ የተቃዋሚ ቡድኖች የኤርትራ መሬት ያረገጡ፣ ለኤርትራ ያልሰለጠኑ፣ በመሳሪያ ያልታጠቁ የኤርትራን ተቃዋሚዎች ብሪጅ አድርገው ከአረቡ ዓለምና ከምዕራቡ ዓለም ጋራ ግንኙነት ያልፈጠሩ ማንም የለም እና ይሄ የሚያሳይህ የኢትዮጵያን አንድነት ፈልገው ኤርትራኖች ያደረጉ ሻቢያ ያደረገ የሚለውን ሳይሆን የኤርትራን ናሽናል ኢንቲቲ ለመጠበቅ ይህንን አቋም መውሰድ ስለተፈለገ የመጣ ነገር ነው እና መሰረታዊ አይነቱ ሻቢያ የኢትዮጵያን አንድነት ደግፎ ሳይሆን የራሱን የኤርትራን መንግስት ኤርትራ የሚለውን ነገር ለመጠበቅ የወሰዱት ሁኔታ ነው።
ግን አንድ አጭር ነገር ነው መለስ ብለው ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር። አቶ ጌታቸው
ተስፋ ነበረ። ምንድን ነው ተስፋው መሰለ? ጦርነቱ ይህን ያህል ጊዜ ተራዝሞ በርካታ የሰው ህይወት ጠፍቶበታል። በርካታ ንብረት ወድሟል። በእነሱም በኩል ከአንድም ሁለት ሶስት ጊዜ አስመራን በከባድ መሳሪያ ቀጠና ውስጥ ከተው ኤርፖርቱን አካባቢ እስከ መምታት የደረሱበት ደረጃ ላይ ነው። ያን አካባቢ በአየርም በባህርም ከፍተኛ ውጊያ የሚካሄድበት ስለሆነ ዋርዞን ነው በሚል የኢንሹራንስ ዋጋ ሁሉ ሰማይ እንዲህ ያደረጉበት ጊዜ ነበረ። ለድል ተቃርበናል ብለው የወሰኑበት ጊዜ ነበር። በእኛም በኩል እንደዚሁ ከዛ ሁሉ ከበባና ትርምስ ውስጥ ወጥተን እነሱን እስከ ናቅፋ ድረስ የመክበብና እንደውም በቀይ ኮከብ አብዮታዊ ዘመቻ ጊዜ ዶክመንት የማቃጠልና ንብረቶቻቸውን ይዘው የመሸሽ ሁሉ ደረጃ ላይ ተደርሶ ነበረ። በእነዚህ ምክንያት የተረዳነው ነገር ቢኖር በተለይ በዚህ በውይይቱ ላይ የምናደርገው ድርድር በነበረው አሰስመንት ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳ ነው እነሱም የሚሉትን ነጻነት በኃይል እንደማያገኙ፣ እኛም ደግሞ እንደፈለግን እኛን ተጽዕኖ አሳርፈን ቀድሞ በነበረው ሁኔታ የኤርትራን እንትን መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርሶ ነበር። ያሳይ የነበረው ሁኔታ ምን ላይ ነበረ? እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው።
አቶ ጌታቸው፣ ቀደም ብለው ከሚያነሷቸው ሀሳቦች ጋር የተያያዘ ጥያቄ ላንሳ። ውይይት ሲጀመር ሶስተኛ ወገን እንዲኖር፣ ውይይቱ እንደተጀመረ ይፋ እንዲደረግ፣ ምንም አይነት ቅድመ ሁኔታ እንዳይኖር የሚል መነሻ በቀረበበት የኢትዮጵያ መንግስት ሶስቱንም ያልተቀበለው ይመስላል። ከእርስዎ ገለጣ ቢያንስ ሁለቱን በጊዜያዊነት፣ ሶስተኛ ወገን የሚለውን ደግሞ ጨርሶ አልተቀበለም። ሁለቱ አገሮች ዛሬ ያሉበት ሁኔታ ላይ ሆነው ሲመለከቱ ሊሳካ ይችል የነበረበት እድል ይታዩታል? ኢትዮጵያ መንግስት ሊወስደው ይገባ የነበረ፣ ሌሎችም ወገኖች በአንጻሩ ሊያዩት ይችሉ የነበረ ሁኔታ ይታዩታል?
ሁኔታዎች አሉ። አየህ መቼም በድርድር ሳይንስ የኔጎሴሽን ሳይንስ ውስጥ የራሱ የሆነ መርህ አለው። የራሱ የሆነ የፕሮሲጀር ሂደት አለው። የራሱ የሆነ የአቀራረብ ስልት አለው እና እነዚህን ነገሮች በአንድ በኩል አስቀምጠህ፣ ሁለተኛው ነገር በኢትዮጵያ መንግስት በኩል
ችግሩን በሰላም ለመጨረስ የተወሰደ የስትራቴጂ አማራጭ ሆኖ ቀርቦ ነበር ወይ የሚለውን ለመመለስ በጣም ይከብደኛል። ምክንያቱም አንድን ችግር በሰላም ለመጨረስ ስትወስን ኮሚትድ መሆን አለብህ። ይሄ ችግር ሊያልቅ የሚችለው ሊፈታ የሚችለው በዚህ መልኩ ነው፣ ይሄ ሊጨብጠው የሚገባ ግብ ነው ብለህ ያለህን ኃይል ሪሶርስ ሁሉ ያንን ነገር ተግባራዊ ወደ ማድረግ ደረጃ ላይ እንዲያተኩር ማድረግ ነበረብህ። በዚህ በኩል ስመለከተው በኢትዮጵያ መንግስት በኩል የሰላም ሁኔታው እንደ ስትራቴጂያዊ አመራይ ተደርጎ አለመወሰዱን አሁን ላይ በሚገባ መናገር ይችላል። ይሄ ለምን አልሆነም የሚለውን ለማየት በመወከርኩበት ሰዓት አንደኛ የፖለቲካ አመራሩን ይዘውት የነበሩት ሰዎች በሙያ ስልጣናቸው ወታደሮች ናቸው። ወታደራዊ ስልጣናንና የገባውን ቃለ መሐላ የፈጸመውን ነገር ስትመለከት የእናትን አገር የግዛት አንድነት መጠበቅ፣ የህዝብን ሰላም ማረጋገጥ፣ ለዚህም ውድ ህይወቴን አሳልፌ እሰጣለሁ የሚል ግዳጅ ቃል ኪዳን የገባ ኃይል ነው። ይሄ ኃይል ደራድሮ በፊት ከነበረው ከሚያውቀው የኢትዮጵያ አንድነት ውጪ በፌዴራል ቅጸ መንግስት ኢትዮጵያን መስጠት ማለት አገርን መሸጥ ነው፣ የአገርን የግዛት አንድነት ማፍረስ ነው፣ ይሄ በእኛ ጊዜ እንዴት ይሆናል የሚል እንዲህ አይነቱ ከፍተኛ ችግር ነበረባቸው። አንዱ ሁለተኛ የጣልነው ስርዓት የፊውዳሉ ስርዓት ፌዴሬሽንን አፍርሶ ኢትዮጵያን በዚህ መልኩ ያዋሃደው ኃይል እኛ ከጣልነው በኋላ እንዴት አድርገን ነው ያንን እኛ መልሰን እንደገና ይሄንን የምናደርገው የሚል በአይንህ የማታየው ውስጥ ግን በስሜታቸው ነገሮችን እንዳይረዱ እንዳይገናዘቡና እዛው ላይ ስቲክ አድርገው እንዲቆሉ ስላደረጋቸው ይሄንን የሰላም አማራጭ እንዳይወስዱ ምክንያት እንደሆነ በቅርበት ከማያቸው ነገሮች ላይ እዛ ግንዛቤ ላይ ደርሻለሁ።
በግሎ ግን ሲመለከቱ በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ በርካታ ጦርነቶች ናቸው የተካሄዱት። ዛሬ ሁለት የሆኑትን ሀገሮች ኢኮኖሚ አድቋል፣ ማህበራዊ ግንኙነቶችን አውቋል። ያደረሰው ጉዳት በሰላሳ ዓመት ውስጥ መጠኑ እንደው መገለጽ ከሚችለው በላይ እንደመሆኑ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ ሌላ አማራጭ ሌላ መንገድ ሊሞከር ይችል ነበር ይላሉ። ቅድም ያሏቸውን መሰረታዊ ልዩነቶችም ወታደሩ ስልጣኑን ያዘው ፖለቲካውን የሚመራበትና የሚመለከተው አቅጣጫ የተለያየ መሆኑን ከግምት አስገብቶ ይሄ ሁሉ ጥፋት ሊድን ይችል ነበር ወይ? ዛሬ አገሮቹ ከደረሱበት ሁኔታ መቅረት ይችል ነበር ወይ?
እንግዲህ ከአቶ ጌታቸው ጋር የጀመርነው ነበልኝ አልተገባደደም እንኳን
ጀመር ነው ያለው
እና በተቻለ መጠን ራዲዮ መጽሔት ቀንም ሳንጠብቅ በአዘቦቱ እንደሚቻል ለማቅረብ ነው ሞክራለን። አድማጭም እንደሚጠብቅ ተስፋ እናደርጋለን።
የሚያጓጉ ብዙ ርዕሶች ተዳሰዋል። የዚያን ዘመን ምናልባትም የማይታወቁ ብዙ ነገሮች የነበሩበት ነው እና ፈታ ፈታ ብለው እድልና አጋጣሚ እንደፈቀደው መሰማት ጀምረዋል።
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ አጠናቀቅን። ውድ አድማጮች
ለደህና አደሩ ስንብት ከማጠቃለያ ዜናው ንባብ በኋላ እንመለሳለን። እስከዚያው ግን
አድማጮቻችን የማጠቃለያ ዜናዎችን አሰማለሁ። ትላንት ከሻምቡ ወደ ነቀምቴ ከተማ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የ17 ሰዎች ህይወት ማለፉን የሆሮ ጉድሩ ወለጋ ኮሚሽን ጽፈት ቤት ገለጸ። የጽፈት ቤቱ ኃላፊ አቶ ደሳለኝ ተረፈ ለቪኦኤ እንዳሉት አደጋው የደረሰው አውቶቡሱ ከ50 በላይ ሰዎችን አሳፍሮ ካራ የተባለ የምስራቅና ሆሮ ጉድሩ ወለጋ አዋሳኝ ቦታ ላይ ሲደርስ ነው። የአደጋው መንስኤ እየተጣራ ቢሆንም ተሽከርካሪው የአገልግሎት ጊዜው ያለፈበትና የቴክኒክ ችግርም የነበረበት ነው ተብሏል። በቄለም ወለጋና ምዕራብ ወለጋ ዞኖች የመንግሥትና ግል ባንኮች በታጠቀ ኃይል መዘረፋቸውና 4 የባንክ ሠራተኞች መታገታቸው ተዘግቧል። ትናንት ከቀኑ 5 ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባሮቢ፣ ጫንቃ፣ ቄቤና መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማ ዱፌራ የተባሉ የአይን እማኝ ተናግረዋል። እነዚህ
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25 እና በ30 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን ዚላ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ካቀነባበረችልን ብርሃን ኃይሉ ጋራ የራዲዮ መጽሔት አዘጋጅ